ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም አሁን ጀመረ።
ጤና ይስጥልን፣ እንደምን አምሽታችኋል የተከበራችሁ አድማጮቻችን። አርብ ሰኔ 21 2011 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል። የምናስተናግዳችሁ ቆንጂት ታዬና
አዲሱ አበበ ነን። ለምሽቱ የያዝናቸውን መሰናዶዎች ወደፊት እናስተዋውቃቸዋለን።
ከጠቅላይ ሚኒስትር ጽህፈት ቤት የተሰጠው መግለጫ በዕለቱ አብይ ርዕስ ይዘነዋል። ባህር ዳርና አዲስ አበባ ላይ የተገደሉትን ባለስልጣናት የዘከረ ስነ ስርዓት በዋሽንግተን ዲሲ የኢትዮጵያ ኤምባሲ ተካሂዷል። ዘገባ ይኖረናል።
በሁለተኛው አጋማሽ አዲስ መጽሐፍ ትናንት ያስመረቁት አቶ አንዳርጋቸው ጽጌ በወቅታዊ የአገሪቱ ሁኔታ ዙሪያ የተናገሩትን የያዘ ዘገባ መደበኛው እሰጥ አገባ ላይ ተሰናድቷል።
የያዘ ዘገባና መደበኛው እሰጥ አገባ ተሰናድተዋል። አብራችሁ እንድታመሹ በአክብሮት እንጋብዛለን። አሁን ወደ ዓለም ዜና እናልፋለን።
በደምቢዶሎ በተካሄደው ሰላማዊ ሰልፍ ጫካ ያለው ታጣቂ ቡድን ከመንግስት ጋር ተደራድሮ ሰላም እንዲወርድ ተጠየቀ። ሰላማዊ ሰልፉ የተካሄደው በህብረተሰቡ ጥያቄ ነው ያሉት የዞኑ የገጠር ፖለቲካና አደረጃጀት ኃላፊ በጫካ ታጥቀው የሚንቀሳቀሱ በእርቅና በሰላማዊ መንገድ እንዲገቡ ጥሪ ቀርቧል፣ መንግስትም ለእርቁ ዝግጁ መሆኑን ገልጧል ብለዋል። በሌላ በኩል በላሎ አሳቢ ኢናንጎ ሸማቂዎች ለመቃወም የተጠራ ሰልፍ ላይ አንሳተፍም ያሉ ግለሰቦች ታሰሩ ሲሉ ስማቸው እንዳይጠቀስ የጠየቁ ግለሰብ ተናግረዋል። ክሱን ከወረዳው አስተዳዳሪ ለማረጋገጥ ያደረግነው ጥረት አልተሳካም ብሎ ናኮር መልካ ዘገባ ልኳል። ወደ ኋላ ላይ በመጽሔት ይቀርባል።
የትግራይ ዲሞክራሲያዊ ትብብር ትዴት ሊቀመንበር አቶ አረጋዊ በርሄ መቀሌ ላይ በነበረው የጀነራል ሰዓረ መኮንንና የሜጀር ጀነራል ገዛኢ አበራ የቀብር ስነ ስርዓት ላይ ለመካፈል በተገኙበት የድብደባ ሙከራ እንደተደረገባቸውና ለአንድ ቀን በፖሊስ ታስረው እንደነበረ ተናግረዋል። የትግራይ ዲሞክራሲያዊ ትብብር ትዴት ዛሬ በአዲስ አበባ በሚገኘው ቢሮ በሰጠው ጋዜጣዊ መግለጫ የፓርቲው ሌላ አመራር ደግሞ የግድያ ሙከራ ተደርጎባቸዋል ብሏል። በመጽሔት ክፍለ ጊዜ ዘገባ ይኖረናል።
በአጠቃላይ 30 የሚሆኑ በኤርትራ ካቶሊካዊት ቤተ ክርስቲያን ስር የሚሰሩ በመላ ኤርትራ አገልግሎት ሲሰጡ የነበሩ የሕክምና ማዕከላት በቅርቡ በኤርትራ መንግሥት በተዘጉበት ወቅት የካቶሊካዊት ቤተ ክርስቲያን ጳጳሳት ተቃውሞ አሰምተው ነበር። ነገር ግን ተገቢና ብቁ ምላሽ አላገኙም ሲሉ ባለፈው ረቡዕ የወጣ የኤርትራ ካቶሊካዊት ቤተ ክርስቲያን መግለጫ አመልክቷል። መግለጫው አያይዞም በኤርትራ የጤና ጥበቃ ሚኒስቴር የሕዝብ ግንኙነት ዳይሬክቶሬት አቶ ታጀንዲን አብድል አዚዝ ለአሜሪካ ድምፅ የተናገሩትን ጠቅሶ የተሳሳተ መረጃ ነው ይላል። አቶ ታጀዲን አብድል አዚዝ የአስተዳደር ርክክብ ስራ ነው የተካሄደው፣ የጤና አገልግሎቶችን የመዝጋት እርምጃ አልተወሰደም፣ የሕክምና አገልግሎት ሰራተኞችንም ያስፈራራ የለም ማለታቸውን የኤርትራ የካቶሊክ ቤተ ክርስቲያን መግለጫ አውስቶ ምላሽ ሰጥቶበታል። የተቋማቱ ባለቤት የሆነውን አካል ሳያሳውቁና ከሚመለከተው ባለሥልጣን ጋርም ሳይመካከሩ በአንድ ወገን ትዕዛዝ ብቻ የንብረት ርክክብ ሊደረግ እንደማይችል ግልጽ ነው ይላል መግለጫው። በተረካቢውና በአስረካቢው መካከል ምንም አይነት የመረካከብ ሰነድ ሳይኖር ርክክብ የሚባል ነገር ሊኖር እንደማይችል መግለጫው ያወሳል። ኤርትራ ካቶሊካዊት ቤተ ክርስቲያን መግለጫ በተጨማሪም የስም ማጥፋት ዘመቻ እንደተከፈተበት ጠቁሟል። ኤድዋርዶ ካልካኞ የተባለ የቦንጆርኖ ኒውስ ጋዜጠኛ የኃላፊነት ስሜትና የጋዜጠኝነት ስነ ምግባር በጎደለው መንፈስ በቤተ ክርስቲያኗ የሕክምና ማዕከላት ያሉት ሠራተኞች ሙስና ውስጥ ተዘፍቀዋል የሚል ዘገባ አቅርቧል። የኤርትራ መንግሥት እርምጃውን የወሰደው በዚህ ምክንያት እንደሆነም አስመስሎ አቅርቦታል ይላል ጋዜጠኛው። ከአንድ ወገን ብቻ ያገኘውን ሳይሆን የሌላውን ወገን ትርክትም ማካተት ነበረበት ሲል የኤርትራ ካቶሊካዊት ቤተ ክርስቲያን መግለጫ ነቅፏል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በአሜሪካ ምርጫ ዳግም ጣልቃ እንዳይገቡ ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሩሲያውን ፕሬዚደንት ቭላዲሚር ፑቲንን እንደ ዘበት ማስጠንቀቂያ መስጠታቸው ተሰማ። ኦሳካ ጃፓን ውስጥ በጂ20 ጉባኤ ወቅት ከፕሬዚደንት ቭላዲሚር ፑቲን ጋር በጎን የተገናኙት ፕሬዚደንት ዶናልድ ትራምፕ ጋዜጠኞችን ሲያነጋግሩ ፕሬዚደንት ፑቲን ዳግም በአሜሪካ ምርጫ ጣልቃ እንዳይገቡ ይነግሯቸው እንደሆነ ተጠይቀው እንዴታ ክቡር ፕሬዚደንት ሁለተኛ በምርጫችን እጃቸውን እንዳያስገቡ በማለት ፈገግታ በቀላቀለበት የዘበት አነጋገር መልሰዋል። ሰሙ ሁለተኛ ጣልቃ እንዳይገቡ ሲሉም በሌባ ጣታቸው ወደ ፑቲን በማመልከት በድጋሚ ተናግረዋል። ይህ አመላለስ ብዙዎች እንደሚያምኑበት ትራምፕ ጉዳዩን ከቁብ እንዳልቆጠሩት አመላካች ነው ተብሏል።
በዩናይትድ ስቴትሱ ፕሬዝዳንታዊ ምርጫ ዲሞክራቲክ ፓርቲያቸውን ተወክለው ለመቅረብ እየተወዳደሩ ካሉት ዲሞክራቶች መካከል አስሩ ትናንት ሁለተኛውን ዙር ክርክር አካሂደዋል። ዓላማቸው ሪፑብሊካዊውን ፕሬዝዳንት ዶናልድ ትራምፕን ማሸነፍ ነው። ዘጋቢያችን ማይክል ብራውን ያጠናቀረውን ዘገባ አዳነች ፍሳዬ ታቀርበዋለች።
በዲሞክራቶች የምርጫ ውድድር ቀዳሚ ቦታ ይዘው የሚገኙት ጆ ባይደን ዩናይትድ ስቴትስ ውስጥ ነጮችና ጥቁሮች አብረው በማይማሩበት ዘመን እንዲህ አይነቱን ዘረኛ ልዩነት ወደ አቆሙት ትምህርት ቤቶች ጥቁር ተማሪዎችን በአውቶቡስ የማድረሱን እቅድ ተቃውመው ነበር ለሚለው ክስ ተከላክለዋል። ከተወዳዳሪዎቹ አንዷ የሆኑት ጥቁር አሜሪካዊት ካሜላ ሃሪስ ለቀድሞው ምክትል ፕሬዚደንት ጆ ባይደን ጥያቄ አቅርበዋል።
ምክትል ፕሬዚደንት ባይደን፣ ያኔ በአሜሪካ ጥቁር ተማሪዎችን በአውቶቡስ የማመላለሱን ተግባር መቃወሞ ስህተት እንደነበር አሁን ይስማማሉ?
ባይደን፣
እኔ በአውቶቡስ የማመላለሱን ተግባር አልተቃወምኩም። እኔ የተቃወምኩት በትምህርት ሚኒስቴር መታዘዙን ነው።
ሀገሪቱን ለመምራት የሚችሉበት ጊዜ አልፏል በማለት ባይደንን ለመንቀፍ የመጀመሪያው የሆኑት ኤሪክ ስዌልወል ነበሩ።
እኔ ገና የስድስት ዓመት ዕድሜ ልጅ ሆኜ ነበር አንድ ለፕሬዝዳንትነት የሚወዳደሩ ሰው ካሊፎርኒያ መጥተው ሥልጣኑን ለአዲሱ ትውልድ መተላለፍ ያለበት ጊዜ ደርሷል ያሉት። ያ ተወዳዳሪ ታዲያ ሴናተር ጆ ባይደን ነበሩ። ጆ ባይደን ከ32 ዓመታት በፊት ሥልጣን ለአዲስ ትውልድ መተላለፍ ያለበት ጊዜው ደርሷል ማለቶ ትክክል ነበር። ለአሁኑም ትክክል ነዎት። ለአውቶሜሽን ጉዳይ መፍትሄ ለማግኘት ከተፈለገ ሥልጣኑን ያስተላልፉ። የአየር ንብረት የሚፈጥረውን ትርምስ ለማስቆም ከተፈለገ ሥልጣኑን ያስረክቡ። የተማሪዎች የትምህርት ዕዳ ችግር እንዲፈታ ሥልጣኑን ያስተላልፉ። ልጆቻቸውን ወደ ትምህርት ቤት ለመላክ ለሚሰጉ ቤተሰቦች በጦር መሳሪያ የኃይል አጠቃቀምን ለማስወገድ ሥልጣኑን ያስተላልፉ።
አደርገዋለሁ፣ አሁን ግን በትረ ሥልጣኑን ገና አቆየዋለሁ ብለዋል ባይደን። ብዛት ባላቸው ዲሞክራት ተወዳዳሪዎች መካከል አብላጫ የድምፅ አሃዝ ያላቸው ባይደን የተወዳዳሪዎቻቸው ኢላማ መሆናቸው አይቀሬ ነው።
የሩሲያና የብሪታንያ ግንኙነት ጤናማ ሆኖ እንዲቀጥል ከተፈለገ ሩሲያ ኃላፊነት የጎደለው የማፈራረስ ተግባሯን ማቆም አለባት ሲሉ የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ለሩሲያው ፕሬዚደንት ቭላዲሚር ፑቲን አስጠነቀቁ። ባለፈው ዓመት ሶልስበሪ ውስጥ በሰርጌ ስክሪፓል ላይ ለደረሰው ጥቃት ተጠያቂዎች የሆኑት ሁለቱ ሩሲያውያን ለፍርድ መቅረብ እንዳለባቸው ቴሬሳ ሜይ ለሩሲያው መሪ እንዳሳሰቡ ዛሬ አርብ ከቢሮቸው ይፋ የሆነው መግለጫ አመልክቷል። የጠቅላይ ሚኒስትር ሜይ አስተያየት የተሰማው ኦሳካ ጃፓን በሚካሄደው የጂ20 ጉባኤ ጎን ከፕሬዚደንት ፑቲን ጋር በተገናኙበት ወቅት ነው።
በመጨረሻም የዓለም ሀያላን ከፍተኛ ባለሥልጣናትና ኢራን ቬና ውስጥ በዛሬው ቀን ተገናኝተው በ2015ቱ የኢራን የኒኩሌር ጦር መሳሪያ ስምምነት ዙሪያ መወያየታቸው ተገለጠ። ዩናይትድ ስቴትስ ባለፈው ዓመት ከስምምነቱ ከወጣች ወዲህ ውሉን በፈረሙ አገሮች መካከል የሚካሄደው የአሁኑ ውይይት ስምምነቱን በዘላቂነት ለማቆየት የአሁኑ የመጨረሻ ዕድል መሆኑን ኢራን አስታውቃለች። ዩናይትድ ስቴትስ በኢራን ላይ ባለፈው ዓመት በጣለችው ማዕቀብ የተነሳ ኢራን ዩሬኒየም ለማበልጸግ በስምምነቱ የተፈቀደላትን መጠን ለማለፍ እያስፈራራች መሆኗም ታውቋል። እስካሁን ግን በስምምነቱ የተወሰነውን ገደብ እንዳላለፈች ነው አንድ ባለሥልጣኗ የተናገሩት። የአውሮፓ አገሮችም ኢራን ስምምነቱን እንድታከብር እያሳሰቡ መሆናቸው ተሰምቷል። ይህ በእንዲህ እንዳለ መካከለኛው ምስራቅ ውስጥ ውጥረት አይሏል። መነሾው ዩናይትድ ስቴትስ ቀደም ብላ ከላከቻቸው ብዙ ሺህ ወታደሮች በተጨማሪ ሌሎች የጦር አውሮፕላን ተሸካሚ መርከቦችንና ወታደሮችን ወደ ክልሉ ማሰማራቷ ነው። ዩናይትድ ስቴትስ ምክንያቷን ስታስረዳ ኢራን የምታሰማው ዛቻ ያስፈራራል ብላለች። ዜናው አበቃ።
አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ፕሮግራማችን ነው። እስከ አራት ሰዓት ድረስ ከእናንተ ጋር እናመሻለን። አብራችሁን አምሹ። አስተናጋጆቻችሁ ቆንጂት ታዬና
አዲሱ አበበ ነን። ወደ መጽሔት ክፍለ ጊዜ ስንሻገር በተለይ ወደ አብይ ርዕሱ ከጠቅላይ ሚኒስትር ጽህፈት ቤት የተሰጠው መግለጫ
በባህር ዳርና በአዲስ አበባ የተገደሉትን የመንግስት ሹማምንትና ወታደራዊ አመራሮች የሚዘክር ስነ ስርዓት በዋሽንግተን ዲሲ የኢትዮጵያ ኤምባሲ
እና ቀደም ሲል በዜናው እንደገለጽነው ጫካ ያሉ ታጣቂዎች ከመንግስት ጋር ስለ ሰላም እንዲደራደሩ በመጠየቅ ደምቢዶሎ ውስጥ ሰላማዊ ሰልፍ መካሄዱ
የኮሌራ ወረርሽኙን ወቅታዊ ይዞታ የሚያስቃኝ ዘገባ በቅደም ተከተል ይቀርባሉ። ለሁለተኛው አጋማሽ ደግሞ አቶ አንዳርጋቸው ጽጌ የተናገሩትን ያካተተ ዘገባና እሰጥ አገባ ይቀርባሉ። አብራችሁን ቆዩ። አሁን ወደ ምሽቱ አብይ ርዕስ እናልፋለን።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጄኔራል አደም መሐመድን የጦር ኃይሎች ኤታ ማጆር ሹም አድርገው ሾመዋል። ሌተና ጀነራል ሞላ ኃይለ ማርያምን የመድን ኃይል አዛዥ፣ አቶ ደመላሽ ገብረ ሚካኤል ደግሞ የመረጃና ደህንነት አገልግሎት ዳይሬክተር አድርገው መሾማቸውን የጠቅላይ ሚኒስትር ጽህፈት ቤት ለአሜሪካ ድምፅ በላከው መግለጫ አስታውቋል። ይህ በእንዲህ እንዳለም በኢትዮጵያ እየተካሄደ ያለው የለውጥ ሂደት ሰሞኑን በባህር ዳርና በአዲስ አበባ በተፈጸሙት አይነት ድርጊቶች እንዳይደናቀፍ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የጠቅላይ ሚኒስትሩ ቃል አቀባይ ቢለኔ ስዩምን ዛሬ ለውጭ ሀገር ጋዜጠኞች መግለጫ ሰጥተዋል። ዘጋቢያችን እስክንድር ፍሬው ተከታትሎታል። ነው
ጠቅላይ ሚኒስትር አብይ አህመድ ዛሬ የሰጡት ሹመት ሰሞኑን በጠባቂያቸው የተገደሉትን የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንንን ለመተካት እየተደረገ ነው። ሽግሽግም ግን ታይቶበታል። በጀነራል ሰዓረ ህልፈት የተፈጠረውን የኃላፊነት ክፍተት በመተካት የጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው የተሾሙት ጀነራል አደም መሐመድ ናቸው። ጀነራል አደም እስከ ዛሬ ድረስ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ነበሩ። ለሁለቱም ኃላፊነቶች የሾሟቸውም የአሁኑ ጠቅላይ ሚኒስትር አብይ አህመድ ናቸው። ጀነራል አደምን በመተካት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሆነው የተሾሙት ደግሞ ደመላሽ ገብረ ሚካኤል ናቸው። ሌተናል ጀነራል ሞላ ኃይለማርያም ደግሞ የምድር ኃይል አዛዥ ሆነው መሾማቸውን የጠቅላይ ሚኒስትር ጽህፈት ቤት ለአሜሪካ ድምፅ በላከው መግለጫ አስታውቋል። ይህ በእንዲህ እንዳለ በኢትዮጵያ የተጀመረው ለውጥ ሰሞኑን በተፈጸሙ አይነት ጥቃቶች እንደማይደናቀፍ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ተቀማጭነታቸው በአዲስ አበባ ለሆነ የውጭ መገናኛ ብዙሃን መግለጫ የሰጡት የጠቅላይ ሚኒስትሩ ቃል አቀባይ ቢለኔ ስዩም
The government is also continuing and will continue undeterred on the path that it has been forging since April 2018 with a commitment to democratize Ethiopia. So despite the speculation that this is a derailment to some of the reforms that have been taken and a derailment to the progress that the government is making, this as an isolated incident by no way is going to jeopardize the reforms that the government is making and in any case would actually accelerate the process and the engagement of the government in that regard.
መንግስት ኢትዮጵያን ወደ ዲሞክራሲያዊ ስርዓት ለማሸጋገር ባለው ቁርጠኝነት ከመጋቢት 2010 ጀምሮ በያዘው መንገድ እየቀጠለ ነው ይቀጥላልም። እናም የተፈጠረው ሁኔታ እየተወሰዱ ያሉ የማሻሻያ እርምጃዎች መንገዳቸውን እንደሳቱ ወይም መንግስት እያመጣ ያለው ለውጥ ሐዲዱን እንደሳተ የሚያስቆጥር አይደለም። እየተሰራጨ ካለው መረጃ በተጻራሪ ይህ የተናጠል ክስተት በምንም መልኩ በመንግስት እየተወሰደ ያለውን የማሻሻያ እርምጃ አደጋ ላይ የሚጥል አይደለም። እንዲያውም መንግስት ከማሻሻያ እርምጃዎች አንጻር እየሄደበት ያለውን ሂደት ያፋጥናል። በተቋማትና በሌሎች በርካታ ነገሮች አማካኝነት ጠንካራ መሰረቶች እንዲጣሉ ትኩረት ተሰጥቷል። ጠንካራ መሰረቶች ለበርካታ ነገሮች መነሻ ናቸው። መንግስት እነዚህን መሰረቶች ለማጠናከር ቁርጠኛ ነው ነው ያሉት። ሰኔ 15 ቀን በባህር ዳር የተፈጸመውን ጥቃት ያስተባበሩትና የመሩት ጀነራል አሳምነው ጽጌ መሆናቸውን ያስታወሱት ቃል አቀባዩ ጥቃቱና የመፈንቅለ መንግስት ሙከራው በአራት ቦታዎች ላይ ያተኮረ መሆኑን ተናግረዋል። የመጀመሪያው የክልሉ ፕሬዝዳንት ቢሮ መሆኑን በመግለጽም ጀነራል አሳምነው ወደ ቢሮውና ወደ ስብሰባ አዳራሹ ባይገቡም ከውጭ ሆነው እያስተባበሩ ነበር ብለዋል። ቃል አቀባዩ እንዳሉት ሁለተኛው ቦታ ደግሞ የክልሉ አመራሮች በጊዜ ማረፊያነት የሚጠቀሙበት የእንግዳ ማረፊያ ወይም ገስታውስ ነው። ጀነራል አሳምነው በመቀጠል ያመሩት ወደዚህ እንግዳ ማረፊያ እንደሆነ አንዳንዶችም በዚህ ስፍራ ታግተው እንደነበር አብራርተዋል። ብርጋዴር ጀነራል አሳምነው በዚህ ስፍራ በነበሩበት ወቅት ከክልሉ ሚዲያ ጋር ለመገናኘት መሞከራቸውንም አመልክተዋል።
We have also information suggesting that he had communicated to the Amhara Mass Media Agency, the Amhara Mass Media Agency head, informing them that the attacks had been finalized in these locations and that to wait for an issue of a statement regarding the next procedures that he was going to be taking or the next operations.
ብርጋዴር ጀነራል አሳምነው እዚህ በእንግዳ ማረፊያው በነበሩበት ወቅት ጥቃቱ መጠናቀቁንና ቀጣይ እርምጃዎችን በተመለከተ መግለጫ እንዲጠብቁ ለአማራ መገናኛ ብዙሃን ድርጅት ኃላፊ ስለመናገራቸው መረጃ አለን ያሉት። ሶስተኛው ስፍራ ደግሞ የክልሉ ፖሊስ ኮሚሽነር እንደዚሁም የክልሉ ልዩ ኃይል አዛዥና ሌሎች የታገቱበት የፖሊስ ኮሚሽን ቢሮ እንደነበር ገልጸዋል። ጀነራሉ የክልሉ ጸጥታ ኃላፊ በመሆናቸው የምንነጋገርባቸው ጉዳዮች አሉ በማለት ስብሰባ ጠርተው ነበር። እሳቸው ግን አልመጡም። ለስብሰባ የመጡትም ታገቱ ብለዋል ቃላቀባዩዋ። ቃላቀባዩዋ እንዳብራሩት ጀነራል አሳምነው ያተኮሩበት አራተኛ ቦታ ደግሞ የክልሉ ፖሊስ ምክትል ኮሚሽነር መኖሪያ ቤት ነው። እኚህ ምክትል ኮሚሽነር ከሚገደሉት ሰዎች ዝርዝር ውስጥ ነበሩ፣ ነገር ግን ለጥቂት አመለጡ ሲሉ ነው ያብራሩት። በፖሊስ ኮሚሽነሩ ቢሮ ለተጠራው ስብሰባ የተጋበዙት ምክትል ኮሚሽነሩ ወደዚያ ከማምራት ይልቅ ወደ ቤታቸው ማምራታቸውን ነው ቃል አቀባዩ የገለጹት። በዚያው ሰኔ 15 ምሽት የክልሉና የፌደራል ኃይሎች እርምጃ ማየሉን በመረዳት ጀነራል አሳምነው በቪ8 መኪና ሆነውና በሌሎችም መኪናዎች ታጅበው ማምለጣቸውንም ነው ቢለኔ ስዩም በማብራሪያቸው የጠቀሱት። በዚያው ምሽት ከክልሉ ልዩ ኃይል ጋር በተካሄደ የተኩስ ልውውጥ አሳምነው ቆስለው እንደነበርም ጠቁመዋል። ህይወታቸው ያለፈውም ሰኔ 17 ቀን ከባህር ዳር ወጣ ብላ በመትገኝ ዘንዘልማ በተባለች ስፍራ በባጃጅ ወደ ጎንደር ሊያመልጡ ሲሞክሩ ከክልሉ ልዩ ኃይሎች ጋር በተካሄደ የተኩስ ልውውጥ መሆኑን አስረድተዋል። በጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል የውጭ ቋንቋዎችና የዲጂታል ዘርፍ ኃላፊ ቢለኔ ስዩም ዛሬ በሰጡት መግለጫ ከጋዜጠኞች ለተነሱ ልዩ ልዩ ጥያቄዎችም ላይ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደሚቀጥለው ዘገባ እናልፋለን። እስክንድሩን እያመሰገንን ባለፈው ቅዳሜ በባህር ዳርና በአዲስ አበባ የተገደሉትን የመንግስት ሹማምንትና ወታደራዊ አመራሮች የሚዘክር ስነ ስርዓት ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ተደርጓል። በዚህ ስነ ስርዓት ላይ የሃይማኖት አባቶች፣ የመንግስት ሹማምንትና ሌሎች ተሳታፊ ኢትዮጵያውያን ከእርስ በርስ መጠፋፋት ይልቅ ሰላምና ፍቅር እንዲተጉ ወይም ለሰላምና ለፍቅር እንዲተጉ ተማጽነዋል። ሀብታሙ ስዩም ስነ ስርዓቱን ተከታትሏል።
ትናንት አመሻሽ በዋሽንግተን ዲሲ የሚገኘውን የኢትዮጵያ ኤምባሲ በር የዘለቀ ሰው የመጀመሪያ እይታውን የሚሰርቁት በሻማ ታጅበው በጠረጴዛ ላይ የተደረደሩት የአምስት ሹማምንት ፎቶግራፎች ናቸው። የጀኔራል ሰዓረ መኮንን፣ የሜጀር ጀኔራል ገዛኤ አበራ፣ የዶክተር አምባቸው መኮንን፣ የአቶ ምግባሩ ከበደና የአቶ እዘዝ ዋሴ ፎቶዎች ናቸው። በአሜሪካ ኢትዮጵያ አምባሳደር ፍጹም አረጋ ከሰሞኑ በአዲስ አበባና በባህር ዳር የተገደሉትን የኒህን ሹማምንት አሟሟት መራር ሲሉ ይገልጹታል።
ጀግኖቻችንን ጥቃቱ የተፈጸመባቸው ፈጽሞ ሊገመት በማይችል ሁኔታ በሚያማቸውና ባቀረቧቸው ሰዎች መሆኑ መስዋዕትነታቸውን መራር ያደርገዋል። ጥቃቱ የመላ ኢትዮጵያውያን ልብ የሰበረና መንፈስን ያናወጠ ከመሆኑም ባሻገር ሁላችንም ብሔር፣ ሃይማኖት፣ ጾታና የማህበራዊና ኢኮኖሚያዊ ልዩነት ሳይገድበን በአንድ ልብና መንፈስ ያወገዝነው ነው።
ፊታቸው በሐዘን የደመነ ጥቁር የለበሱ እንግዶች ከፎቶግራፎቹ ፊት ለፊት ባለ የሐዘን መግለጫ መዝገብ ላይ ሐሳባቸውን በየተራ ያሰፍራሉ። ማዘናቸውን፣ መከፋታቸውን ለመዝገቡ የሚደብቁት አይመስልም። መሸትሸት ሲል ሐዘንተኛው ቦታውን ሲይዝ መነጋገሪያውን የጨበጡ የሃይማኖት አባቶች ግን ታዳሚው ከሐዘንና መከፋት ባሻገር ስለ ሀገሩ መጻኢ ዕድል በእጅጉ ማሰላሰል እንደሚገባው በአጽንኦት መክረዋል። የዲሲና አካባቢዋ ሀገረ ስብከት ሊቃነ ጳጳስ አቡነ ፋኑኤልና ከፈረስት ሂጅራ ፋውንዴሽን የመጡትን ሼክ ካሌድ ዑመርን በጥቂቱ እንስማ።
ሳናቆ ሰይጣን አለማመደን፣ ስድብን አለማመደን፣ መናናቅን አለማመደን። ስለዚህ በጠላታችን ፊት እንደ ሶምሶን እንድንዋረድ ሆንን ማለት ነው። ክብራችንን ተውን፣ ኢትዮጵያዊነታችንን ተውን። የምናቀነቅነው ጎጥ ሆነ፣ ጎሳ ሆነ፣ ብሔር ሆነ ድካማችን ሁሉ ወደ ሌላ ሆነ ተረሳ ወደ ወጣንበት ቤት መመለስ ያስፈልጋል።
ከእውነት በራቅን ቁጥርና በጎሰኝነት ወይም በውገንተኝነት ወይም በቡድንተኝነት ስር የተደበቅን ጊዜ ደግሞ ጊዜያዊ የሆነ ድልም ደስታም ልናገኝ እንችላለን፣ ዘላቂ አይሆንም፣ አይተነዋል። ስለዚህ ሩቅን እናስብ። ትልቁ እይታ ሰው መሆን ነው። ይሄ ሀገር ለዛ ትልቅ ምሳሌ ነው። በዚህ ሀገር ውስጥ የሌለ የዘር አይነት የለም፣ የሌለ የዜግነት ሰዎች የሉም። ከሁሉም ዓለም ተሰባስበዋል። ግን ሰው በሚለው ተሰባስበው አንዱ ከሌላው ጋር ጎንዮሽ ምንም ነገር ንትርክ ሳይኖር በዓለም ላይ አሉ ከሚባሉ የመጀመሪያ ተርታ የሚባሉ ሀገራቶች ውስጥ አንድ አሜሪካ ነች።
እርምን ከመውጫ ስነ ስርዓት በተጨማሪነት ኢትዮጵያንና ትውልድ ኢትዮጵያን አሳዛኙ ክስተት የገለጸላቸውን እውነታ ባጋሩበት በዚህ መድረክ ላይ በውጭ ሀገራት የሚኖሩ ኢትዮጵያን ጠብና ግጭትን ከሚያባዙ ግብሮች ይልቅ በሚኖሩበት ሀገር ያሉ መልካም ጉዳዮችን ለሀገራቸው ሰዎች እንዲያካፍሉ ተማጽኖ ቀርቧል። ወይዘሮ ብርሃኔ ገለቶ
ዘቅጠን ዘቅጠን ውስጣዊ ድርጅት ዘቅጠን ዘቅጠን መንደር ገብተን እየተገዳደልን ነው፣ ግን አንሸናነፍም። ከዚህም በፊትም ብያለሁ፣ አንሸናነፍም። የምንሸነፈው ዘቅጠናን አንሸናፍነትም፣ የምናሸንፈው ግን አንድ ሆነን ለድሃ ህዝባችን ዳቦ ሳይኖረው ሚበላ ሳይኖረው ለሚሰዋው ለዛ ህዝባችን ስንቆምለት ነው። ጥይት ከዚህ ብራዋተን ዲያስፖራ ጥይት የሚገዛበትን የምንልከውን እስኪ ትምህርት ቤት እናሰራላቸው፣ እስኪ ዳቦ ፋብሪካ እናቁቁምላቸው። መገዳደሉን ሳይሆን በሀሳብ ተሸናንፈን የነገዩታን ዛሬ አሜሪካ በነፃነት የምንኖርበትን ኢትዮጵያ 100% እንኳን ማድረግ ባንችል በእኔ እድሜ እስኪ 20%ቷን እስኪ ከተማርን ወደዛ እንውሰድ።
በቤተሰባቸው የደረሰን ተመሳሳይ እጣ ላብነት በመጥቀስ ሊታሰብባቸው ስለሚገቡ ጉዳዮች ያነሱ ወገኖችም በዚህ ምሽት ስሜታቸውን አጋርተዋል። ዮናስ አስራት ከ1966ቱ አብዮት ማግስት አባቱን ኮሎኔል አስራት ደስታን በግፍ እንዳጣ ይናገራል።
አባቴ በጠራረ ፀሐይ ተገድሎ ከረሰ ብሔሩ ከጀነራል ተፈሪ ባንቲ ጋር ያለፈ ሰው ነው። ሰው በአመለካከቱ መገደል የለበትም በዚህ ዘመን። አባቴ እጅግ በጣም ለሀገሩ ያበረከተ ብዙ ሊያበረክት የሚችል ሰው ነበር። እንደወጣ የት እንደተቀበረ ሳናቅ እስካሁን ድረስ አላውቅም። ለዶክተር አምባቸው ልጆች ልናገረው የምፈልገው መልእክት አንድ አይነት ገጽ ላይ በአሁኑ ሰዓት አባታቸውን አጥተዋል። እነዚህ ልጆች የተናገረችው ነገር የዶክተር አምባቸው ብቻ ሳይሆን የጀነራል ሳረም ወታደራዊ መኮንን ናቸው። እጅግ የሚያሳዝን ደማችን አረንጓዴ ቢጫ ቀይ ነው ብላለች። ዲኤንኤያችን ቢመረመር ብላለች አባቷን ስትናገር። ተመሳሳይ ነገር ነው የሚሰማኝ ስለ አባቴ እና ኢትዮጵያ ሕዝብ በጣም መደማመጥና በጣም ተረጋግተን መተያየት አይን ላይ ያለበት ዘመን ላይ ያለን ይመስለኛል።
በመቶዎች የሚቆጠሩ ኢትዮጵያን የተገኙበት መሰናዶ፣ የጋራ ጸሎት፣ የሻማ ማብራት ስነ ስርዓት እንዲሁም መንፈሳዊ ዝማሬዎች ተስተናግደውበት ከመጠናቀቁ በፊት የሥነ ልቦና አማካሪዎች፣ የማኅበረሰብ ተወካዮችና የግለ ስሜታችንን እናጋር ያሉ ወገኖች ለታዳሚዎች ያላቸውን አካፍለዋል። የሁሉም ንግግር መቋጠሪያ ኢትዮጵያና ኢትዮጵያን አሳዛኙን ክስተት የተጨማሪ ግጭት መፍጠሪያ ሳይሆን የመቀራረቢያ ዕድል እንዲያደርጉት ማስታወስ ይመስላል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን ለዘገባው እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። የትግራይ ዲሞክራሲያዊ ትብብር ትዴት ሊቀመንበር አረጋዊ በርሄ መቀሌ ላይ በነበረው የጀነራል ሰዓረ መኮንንና የሜጀር ጀነራል ገዛኢ አበራ የቀብር ስነ ስርዓት ላይ ለመካፈል በተገኙበት የድብደባ ሙከራ እንደተደረገባቸውና ለአንድ ቀን በፖሊስ ታስረው እንደነበረ ተናግረዋል። የትግራይ ዲሞክራሲያዊ ትብብር ዛሬ በአዲስ አበባ በሚገኘው ቢሮ በሰጠው ጋዜጣዊ መግለጫ የፓርቲው ሌላ አመራር ደግሞ የግድያ ሙከራ ተደርጎባቸዋል ብሏል። ግርማቸው ከበደ።
ባለፈው ቅዳሜ ምሽት ሰኔ 15 ቀን 2011 ዓ.ም የኢትዮጵያ መንግስት የመፈንቅለ መንግስት ሙከራ ነበር ባለው ጥቃት የተገደሉት የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ሰዓረ መኮንንና ጡረታ ላይ የነበሩት ሜጀር ጄኔራል ገዛኢ አበራ የቀብር ስነ ስርዓት በመቀሌ ከተማ መከናወኑ ይታወሳል። በዚህ የቀብር ስነ ስርዓት ላይ ለመካፈል የተገኙት የትግራይ ዴሞክራሲያዊ ትብብር ወይም ትዴት ሊቀመንበር አረጋዊ በርሀ ዛሬ በአዲስ አበባ በሚገኘው የፓርቲው ቢሮ ከአረና ትግራይ ለሉዓላዊነትና ዴሞክራሲ ፓርቲ ጋር በጋራ በሰጡት መግለጫ የድብደባ ሙከራ ተደርጎብናል ብለዋል። በቀብር ስነ ስርዓቱ ላይ የፖለቲካ ዘመቻና ለምርጫ የሚደረግ ዘመቻ አካሄድ የሚመስል አስነዋሪ ድርጊት ታዝበናል ያሉት የትዴት ሊቀመንበር ተፈጥሯል ያሉትንም ክስተት አብራርተዋል።
በራፉ እስክንደርስ ድረስ ምንም አላጋጠመንም። በራፉ ላይ ግን ጩኸቱ ወደኛ ዞረ። የተወሰኑ ቡድኖች ጀመሩት። ከዛ በኋላ ተጨማሪ ወጣቶች ናቸው ጆይን አረጓቸው። ፖሊሶች ወዲያው መጡ። ከከበቡን በኋላ ድንጋይ መወርወር ጀመሩ። ድንጋዩ የሚያርፈው ፖሊሶቹ ላይ ነበር፣ እኛ ጋር አልደረሰም። ፖሊሶቹ ከበው ተከላክለውልናል። እዚህ ላይ የመቀሌ ፖሊሶች ላመሰግን እወዳለሁ በግልጽ ምክንያቱም እነሱ እየተሰበሩ እኛ ምንም አልሆንም። እኔ እንኳን የምመሰክረው አራት የተጎዱ ፖሊሶች አይቻለሁ። ራሳቸው አንዱ ራሱ የተፈነከተ፣ ሌሎቹ ከወገባቸው በታች በድንጋይ የተሰበሩ የሚያነክሱም አይቻለሁ። ስለዚህ በእኔ በኩል አራት ጉዳተኞች አይቻለሁ። ይሄ ከሆነ በኋላ ፖሊሶቹ ተጠናክረው በብዛት መጥተው እኛን ከለል አድርገው መኪና ወዳለበት ቦታ ወሰዱን። እንደደረስ ተከታትለው መጡ ተወሰኑ ወጣቶች። መኪና ላይም ድንጋይ መጣል ጀመሩ። ፖሊሶቹ በተጠናከረ ሁኔታ በመኪናው ከአካባቢው አውጥተው ወደ የመቀሌ ፖሊስ ጣቢያ መሀል የሚገኘው አክሱም ሆቴል አጠገብ ነው እንዳየሁት፣ እዛ ወሰዱን።
ከዚያ በኋላ የበረራ ሰዓት አስተካክለው ወደ አውሮፕላን ማረፊያ በፖሊስ እየተወሰዱ እንደነበር እንደሚያውቁ የተናገሩት የትዴት ሊቀመንበር አረጋዊ በርሀ ወደ አውሮፕላን ማረፊያ ሲወስዳቸው በነበረው ፖሊስ ስልካቸውን ተነጥቀው መቀሌ አቅራቢያ ኩሃ ውስጥ ወዳለ እስር ቤት እንደተወሰዱ ተናግረዋል።
ኩሃ ደርሰን በቀጥታ ወደ ፖሊስ ጣቢያ ወሰዱን። ፖሊስ ጣቢያ አንድ ከፍታ ቦታ ነው። እዛ አንድ ክፍል ውስጥ ከዚህ ግማሽ የሚሆን ክፍል ውስጥ ከተቱኝ፣ ቆለፉብኝ። በሱ ኋላ ሌላው ተጨማሪ እቃዎች ቁልፍ ምናምን ወሰዱ፣ ሰዓት ምናምን ወሰዱ። ምን እየሰራችሁ ነው ብዬ ጥያቄ ባቀርብ የሚያውቁት ነገር የለም። እነሱ የታዘዙትን ነገር ነበር ሲሰሩ የነበሩ ማለት ነው። እኛ የምናውቀው ነገር የለም ምናምን አሉ። ከዛ በኋላ ክፍሉ ውስጥ አልኳቸው፣ እንዳታመጡ አልፈልግም አልኳቸው። አደርኩ። ጠዋት መጥተው አንኳኩተው አሁን መሄድ ትችላለህ አሉኝ። ወደ አራት ሰዓት ገደማ ማለት ነው። አዛዡ ጥሩ ሰው ነው ምንም
ባል ብለዋል የፓርቲው ሊቀመንበር አረጋዊ በርሀ።
እንዲያውም የአመራር አባል ነው አቶ አማኑኤል የሚባል። እሱን ፖሊሶች ተከታትለው ይዘው ወደ ጫካ ወስደው በሽጉጥ አስፈራርተው ጥለው አራት ሆነው፣ አንድ ፖሊስ ዩኒፎርም የለበሰ፣ ሶስት ሲቪል የለበሱ ወደ መሬት ጥለው አፍነው ይዘው መርዝ አጠጡት። ግን የተወራጨ ብልቃጡ ወደ ሆዱ ሁሉም ሊገባ አልቻለም። የገባው ግን ደም አስተፋው። ሙተዋል ብለውም ጥለውት ሂደው ይህን ያዩ ሰዎች ተከታትለው ወደ ሆስፒታል ወሰዱት። አሁን ሕክምና እያገኘ ነው ያለው። ህይወቱ አላለፈም፣ በህይወት አለ። እንደሚሻለውም ሐኪሞቹ ተናግረዋል።
በጋዜጣዊ መግለጫው ላይ የተገኙት የአረና ትግራይ ለሉዓላዊነትና ዴሞክራሲ ማዕከላዊ ኮሚቴ አባል አቶ መሐመድ ጅሃር የፓርቲያቸው ሊቀመንበር አብርሃ ደስታና የትዴት ሊቀመንበር አረጋዊ በርሀ ላይ ጉዳት ለማድረስ ታስቦ ነበር ብለዋል። በሁለቱ ፓርቲዎች አባላት ላይ ከዚህ በፊት የመግደል ሙከራ እንደተደረገና የተገደሉ አባላት እንዳሉም አቶ መሐመድ ተናግረዋል። ሁለቱ ፓርቲዎች ዛሬ በጋራ በሰጡት ጋዜጣዊ መግለጫ እነዚህ ተደጋጋሚ ድርጊቶች የተከበረውን የትግራይ ህዝብ መብት የሚረግጡ ስሙንም የሚያጎርፉ ተግባሮች ናቸው ብለዋል። በእነዚህ ጉዳዮች ላይ የፖሊስን ምላሽ ለማግኘት የአሜሪካ ድምፅ ሬዲዮ ወደ ትግራይ ክልል ፖሊስ ኮሚሽን ቢደውልም ስልካቸው አይነሳም። ምላሻቸውን እንዳገኘን የምናቀርብ ይሆናል። ዛሬ በጋራ ጋዜጣዊ መግለጫ የሰጡት የትግራይ ዴሞክራሲያዊ ትብብርና አረና ትግራይ ለሉዓላዊነትና ዴሞክራሲ በመጪው ሐምሌ ወር እንደሚዋሃዱም ገልጸዋል። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማቸውን ለዜናው ለዘገባው እናመሰግናለን። በደንብ ዶሎ በተካሄደው ሰላማዊ ሰልፍ ጫካ ያለው ታጣቂ ቡድን ከመንግስት ጋር ተደራድሮ ሰላም እንዲወርድ ተጠየቀ። ሰላማዊ ሰልፉ የተካሄደው በህብረተሰቡ ጥያቄ ነው ያሉት የዞኑ የገጠር ፖለቲካና አደረጃጀት ኃላፊ በጫካ ታጥቆ የሚንቀሳቀስ በእርቅና በሰላማዊ መንገድ እንዲገባ ጥሪ ቀርቧል። መንግስት ለእርቁ ዝግጁ መሆኑን ገልጧል በማለትም ጠቅሰዋል። በሌላ በኩል በላሎ አሳቢ ኢናንጎ ሸማቂዎችን ለመቃወም የተጠራ ሰልፍ ላይ አንሳተፍም ያሉ ግለሰቦች ታስረዋል። ስማቸው እንዳይጠቀስ የጠየቁ ግለሰብ ናቸው የነገሩ። ክሱን ከወረዳው አስተዳዳሪ ለማረጋጋት ያደረግነው ጥረት አልተሳካም ብሎ ናኮር መልካ ከነቀምቴ ቀጣዩን ልኮልናል።
ትናንት በደንቢዶሎ የተጠራው ሰልፍ ላይ የተካፈሉት የከተማውና ሰዮ ወረዳ መንግስት ሰራተኞች፣ የአገር ሽማግሌዎች፣ የሃይማኖት አባቶች፣ ነጋዴዎችና ሌሎችም መሆናቸውን ነው ከሰልፉ ተሳታፊዎች መካከል ወይዘሮ ኖሻ አየለ የተናገሩት። ሰልፉ ላይ ስለተላለፉት መልእክቶችም ተከታዩን ብለዋል።
ሁሉም ህብረተሰብ በሰላም ገብቶ በሰላም ሰርቶ በሰላም በሀገር ውስጥ እንድኖር፣ በስም ኦሮሞ ጫካ ውስጥ የምትቀመጡ እስካሁንም ለኦሮሞ ብላችሁ በረሃብ በምን ችግር ያያችሁ ኑና አንድ ሆነን የሀገሪቷን ጥያቄ ለሀገሪቷ ልማት በአንድነት ድርሻችንን እንወጣ። አንድ ነን፣ ማንም ለማንም እንዳይጠቃ። እኛ አንድ ሆነን በባገዳዎች በኩል ያላችሁን ሀሳብና ያላችሁን ጥያቄ አቅርቡ፣ እኛም ተወያይተን ተቀምጠን ችግሩን እንፈታለን። በእኛ በኩል ያለው ጥሪ ከሁሉም በላይ እናንተ ገብታችሁ ጉልበት ሆነን አንድ ሆነን ለሀገሪቷ እድገት እንስራ ብለዋል።
ሌላው የሰልፉ ተሳታፊ መምህር ያስን ሰይድ ሰላም በዞኑ እንዲወርድ መንግስትና በኦሮሞ ህዝብ ስም በጫካ የሚንቀሳቀሱ ማድረግ አለባቸው የሚሉትን አብራርተዋል።
በተቻለ መጠን በማንኛውም መንገድ እነሱንም በማነጋገር ሰላማዊ መንገድ ተመልሰው ከህዝብ ጋር ሆነው በውይይት ችግሮች እንዲፈቱ እንጂ በጠመንጃ ከሆነ ጉዳቱ የህዝብም ነው የእነሱም ነው የሁሉም ነው እና ለመንግስት የሀገር መሪ ነው የሁሉም አባት ስለሆነ ትዕግስት በማድረግ ሀይሉም ምኑም ምኑም በሱ እጅ ነው። በእርግጥ ደቂቃ ሁሉንም ነገር መፈጸም የሚችል ስለሆነ ለዜጎች ብሎ አሁን ወደዛ የገቡት በብዛት ወጣቶች፣ ትናንሽ ታዳጊዎች ናቸው። እንደገና ወይም ብንሞከር ነው ኃላፊዎቹን በፈለገው ሚስ ካርቶ ማነጋገር እንደዛ ሲሆንና ሰላም ዘርድ ነው እንግዲህ የህዝብ አስተያየት ይሄ ነው።
ባለፈው አንድ አመት ውስጥ በሁለቱ መካከል በተካሄደ የተኩስ ልውውጥ ደረሰ ያሉትን ችግር ገልጸው ደም መፋሰሱ ቀርቶ በእርቅና ድርድር ለህዝቡ ሰላም መስራት እንዳለባቸው ጥሪ አቅርበዋል።
በዛ አካባቢ አሁን የመንግስት ወታደር እዛ ላይ ሄዶ ሰፈረ፣ እነሱ ጫካዎች ስላቸው እዛ አካባቢ ያሉት ሰዎች አሁን ምንም መስራት አልቻሉም። ገበሬ ማረስ አልቻለም። አካባቢ የለቀቀ ወደ ደምቢዶሎ ከተማ እየመጣ ነው። አሁን ከገርጌዳ አካባቢ ብዙ ሰዎች እየገቡ ነው ወደ ደምቢዶሎ። ቡና አካባቢ ነው። በቡናም በእህልም ማረሱ ላይ ከፍተኛ ችግር ስለሆነ የተጎዳ አሁን ህዝቡ ነው። ሰው ከአቅሙ በላይ ሆናለ። ኑሮ ራሱ ይህ ችግር ሁሉ ሊሰር የሚችለው ሰላም ስወርድ ነው። ሁለቱም አካል በዚህ ላይ ችግር በማየት ለህዝብ ብሎ የሚመጣው አመት ደግሞ የሚበላ ነገርም አይኖርም። ከፍተኛ ችግር ይገጥመናል። ይህ በሰላማዊ መንገድ ካልተፈታ ማለት ነው።
የዞኑ ገጠር ፖለቲካና አደረጃጀት ኃላፊ አቶ ገመቹ በቀለ ሰልፉ በህብረተሰቡ ጥያቄ መሰረት መካሄዱን ገልጸው ተሳታፊዎቹ ያስተላለፉት መልእክት ላይ ተከታዩን ብለዋል።
ከዚህ በኋላ እኛ ሰቆቃ፣ ሞትና ደም መፋሰስ ይቅርብን፣ እናቆማለን። ከዚህ በኋላ እኛ ሰላም ፈላጊዎች ነን። ከዚህ በኋላ እኛ በልማት ውስጥ ተሳታፊ መሆን አለብን። ራሳችንን በልማት ማበረታታት አለብን። መጪ ዓመት የራብ ሊሆን ነው። ገበሬው አላረሰ፣ ንግዱ ካልተነገደ፣ ገበያ ካልተሰራ ግጭት ሊመጣ ስለሚችል ከዚህ በኋላ እኛ ማቆም አለብን። ሰላም እንሻለን። ሰላም ፈላጊዎች ነን። ሰላሙን ደግሞ ለማድረግ ሰላማዊ ሰልፍ ወጥተን እኛ ሰላም እንደምንፈልግ ነገር መግለጽ ስላለብን መንግስት ይርዳንና ሰላማችን ያስከብርልን ብሎ ጥያቄ ያቀረቡት መንግስት እንደ መንግስትም ዞኑ ወስዶ ይህንን ሰላማዊ ሰልፍ እንዲያደርጉ ተደረገ። ያው ህዝብ ሰላማዊ ሰልፍ ወጥቶ ማለት የሚገባውን ነገር ብለዋል። ከዚህ በኋላ ለሰላም ለኦሮሞ ህዝብ ብሎ ጫካ የገባ ካለ በሰላማዊ መንገድ መጥቶ በሰላማዊ መንገድ በእርቅ በሽማግሌዎች በእምነት አባቶች በኩል ማለቅ እንዳለበት ነገር አቅርቧል። የዞኑ አስተዳዳሪም ይህንን አበስሮላቸዋል። አሁንም በሰላማዊ መንገድ የመሄዱ ጉዳይ ክፍት ስለመሆኑን አረጋግጦላቸዋል። መንግስትም እንደ መንግስት ይህንን በእርቅ እንደሚጨርስ ምንም ትርክር የለንንም የሚያመለጅን ላበስር ይፈልጋለ። ከዛ ውጪ በእነዚህ ሰበብ ደግሞ የራሳቸውን የግል ፍላጎታቸውን ለማሳካት አብሮ የህዝብን ሰላም የሚደፈርሱ ይኖራሉ ብለን ስለምናስብ ያንን ደግሞ ህዝቡ የራሱ ለራሱ ሲል ሰላሙን ማስከበር ስላለበት ከዚህ በኋላ ያንን ትከሻ የምንሸከምበት ትከሻ ስለሌለ መቆም አለበት የሚል ነገር ነው።
የህግ በላይነትን ማስከበር በተመለከተ የተነሳ ጥያቄንም አስመልክቶ ፖሊስ ጣቢያና ፍርድ ቤት የመሳሰሉ ተቋማት ቶሎ ወደ ስራ እንዲገቡ ይሆናል ብለዋል። መንግስት አሁንም ለእርቅና ድርድር ዝግጁ ነኝ ማለቱን ተከትሎ የሸማቂዎቹን አስተያየት ለመጠየቅ ለምዕራብ ዞን ቃል አቀባይ በተደጋጋሚ ያደረግኩት የስልክ ጥሪ መልስ አላገኘም። ከአሁን ቀደም የምዕራብ ዞን ሸማቂዎች መሪ ኩምሳ ዲሪባ በአፍሪካ መሰል ችግሮችን በመፍታት ልምድ ያለውና ገለልተኛ አካል ከመንግስት ጋር ቢያደራድራቸው ለመነጋገር ፈቃደኛ መሆናቸውን ገልጸው እንደነበር ይታወሳል። በሌላ በኩል በላሉ ሐሳቢ ሸማቂዎቹን ለመቃወም መንግስት የጠራው ሰልፍ ላይ አንሳተፍም ያሉ ግለሰቦች ታሰሩ ሲሉ ስማቸው እንዲጠቀስ ያልፈለጉ ግለሰብ ተናገሩ። የዛሬ ጠዋቱን ሰልፍ የጠራው መንግስት ነው። የኦሮሞ ነጻነት ተዋጊዎችን ሽፍቶች ብሎ ህዝቡ እንዲቃወም ነው የተፈለገው። የከተማው ነዋሪ ሰልፉ ላይ መሳተፍ ስላልፈለገ አልተገኘም። ከዚህ ጋር ተያይዞ አባገዳ ታምሮ የሚባሉ ሰው ተይዘዋል። ረጋሳ የሚባል በህብረት ስራ ማህበር ውስጥ የሚሰራ አቶ ክፍሉ መርዳሳ የሚባሉ ግለሰብም እንዲሁ ታስረዋል። ከወረዳው አስተዳዳሪ አቶ አማረ ተገኝ እሱን ለማጣራት ስልክ ደውዬ በአካል ካልሆነ በስልክ መልስ ለመስጠት እንደሚቸገሩ ተናግረዋል። ስማቸው እንዳይጠቀስ የጠየቁ የወረዳው ጽህፈት ቤት ሰራተኛ እንዳሉት ከሆነ ለዛሬ ጠዋት ተጠርቶ የነበረው ሰልፍ መቅረቱንና ጥቂት ሰዎች መታሰራቸውንም ጠቅሰው ለምን እንደታሰሩ ግን አላውቅም ብለዋል። ለቪኦኤ ናኮር መልካ ነቀምቴ።
የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። በኢትዮጵያ የኮሌራ ህሙማን ቁጥር እያሻቀበ መሆኑን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ገለጸ። ወረርሽኙ በአፋር ክልል እንደ አዲስ መዘገብ በኦሮሚያ ክልል እየተስፋፋ ሲሆን አማራና ትግራይ ክልሎች ግን ለመቆጣጠር እንደቻሉ ነው የተገለጸው። በኦሮሚያ ክልል ምዕራብ ሐረርጌ ዞን የኮሌራ ተጋላጭነት ላላቸው የህብረተሰብ አካላት በሚመጣው ሳምንት ክትባት እንደሚሰጥም ተገልጿል። ሙክታር ጀማል ዝርዝሩን ይዟል።
የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ለአሜሪካ ድምጽ በላከው መግለጫ እንዳስታወቀው በኢትዮጵያ የኮሌራ ወረርሽኝ ወደ ሌሎች አካባቢዎች እየተስፋፋ መሆኑን ተገልጿል። በወረርሽኙ ቁጥጥር ውስጥ የአማራ ክልልና ትግራይን የሚያበረታቱ መሆኑም ተነግሯል። በአማራ ክልል ለ25 ቀናቶች፣ በትግራይ ክልል ለ17 ቀናቶችና በድሬዳዋ ላለፉት 8 ቀናቶች ምንም አይነት የበሽታው ምልክት አለመዘገቡንም መግለጫው አስታውቋል። በተለይ በኦሮሚያ ብሔራዊ ክልላዊ መንግስት በኮሌራ የተጠቁ ህሙማን መጠን እየጨመረ መምጣቱንም ነው የተነገረው። ኢንስቲቱቱ በሰኔ 18 ያወጣው መግለጫ 702 ታማሚዎች በኮሌራ መጠቃታቸውን የሚገልጽ ሲሆን ቁጥሩ እያደር እየጨመረ በዛሬው ዕለትም ለውጥ መኖሩን ነው የኢንስቲቱቱ ምክትል ዳይሬክተር ዶክተር በየነ መጎስ ለአሜሪካ ድምፅ የገለጹት።
በአዲስ አበባ 113፣ በአፋር ክልል 86 ነው። በአማራ ክልል 202፣ ሶማሌ 8 ውስጥ ደግሞ ነበረበት ነው። ተበያ ነገር የለም።
ወረርሽኙ በተከሰተባቸው ክልሎች በበሽታው የተያዙ ሰዎችን ለይቶ ለማከም የሚያስችል በአጠቃላይ 22 የለይቶ ማከሚያ ማዕከሎች መቋቋማቸውንም ኢንስቲትዩቱ ገልጿል። ከዚሁ ጋር በተያያዘ በሚቀጥሉት ሳምንታት በኦሮሚያ ብሔራዊ ክልላዊ መንግስት ምዕራብ ሐረርጌ ዞን ለኮሌራ ተጋላጭ ናቸው ተብለው ለተለዩ 291,000 የህብረተሰብ አካላት የኮሌራ ክትባት እንደሚሰጥም ተገልጿል። በኦሮሚያ ብሔራዊ ክልላዊ መንግስት በዚህ ሳምንት ብቻ 33 የበሽታው ተጠቂዎች በመገኘት በአጠቃላይ 332 የበሽታው ተጠቂዎች መገኘታቸውን ነው የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የገለጸው። በአዲስ አበባ ከተማ በተጨማሪ 31 የበሽታው ተጠቂዎች በመገኘት በአጠቃላይ 101 ሰው በኮሌራ በሽታ መያዛቸው መረጋገጡን ዶክተር በየነ መጎስ ለአሜሪካ ድምፅ ተናግረዋል።
በአብዛኛው ሰዎች ዝነው ወጥተዋል። እጄ ላይ መረጃ የለኝም። የተወሰኑ ጥቂት ሰዎች ይኖራሉ ማከሚያዋል። እነሱም ግን በሁለት ሶስት ቀን ውስጥ ዝነው የሚወጡ ናቸው።
ምናልባት ሞትን በተመለከተ አዲስ መረጃ ይኖራል አሁን ድረስ?
በአጠቃላይ እስካሁን ያው መድረሻው ላይ እንዳለው ነው። አዲስ ግን በአፋር ክልል አንድ ተጨማሪ ሞት አለ።
ከጀመረ ወዲህ ስንት ነው ማለት ነው? ኢትዮጵያ ውስጥ
17 ነው ያለው። 8ቱ በማህበረሰብ ናቸው፣ 9 ደግሞ በጤና ተቋማት።
ወረርሽኙ እንደ አዲስ የተከሰተበትና በሽተኞች የተለዩበት ሌላኛው የአፋር ብሔራዊ ክልላዊ መንግስት መሆኑንም ነው መግለጫው ያተተው። በተጨማሪም የኩፍኝ በሽታ በአፋር ክልል ከየካቲት ወር ጀምሮ በአሳይታ ወረዳ 282 ሰዎች ላይ መታየቱን፣ በዱፍቲ ወረዳ 15 ሰው ላይ፣ በአጠቃላይ 297 ሰዎች ላይ ወረርሽኙ መታየቱ ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ለመጽሔት የተዘጋጁትን ዘገባዎች አጠናቀናል። የተከበራችሁ አድማጮች፣ አሁን ወደ ሁለተኛው አጋማሽ ልንዘልቅ ነው። ከዛ በፊት አንዲት ማስታወሻ አለችኝ። መልካም ዜና በአዲስ አበባና በአካባቢው ለምትኖሩ አድማጮቻችን፣ አዲስ የኤፍኤም ሬዲዮ ስርጭት ከፊታችን እሁድ ሰኔ 24 ቀን ጀምሮ ብለን ነበረ። የፊታችን ሰኞ ሳምንት አንስቶ ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በአዲስ አበባው የአሃዱ ኤፍኤም ሬዲዮ 94.3 ላይ ስርጭታችንን መከታተል የምትችሉ መሆናችሁን ከወዲሁ ለማሳወቅ እንወዳለን። እሁድ ያልነው የሰኞ ሳምንት ነው የሚሆነው። በአሜሪካ ድምፅ በአጭር ሞገድ ከሚተላለፈው መደበኛው ስርጭታችን በተጨማሪ መሆኑ ነው። ወደ ሁለተኛው አጋማሽ እንለፍ።
ኢትዮጵያ ዛሬ የምትገኝበት ፖለቲካዊና ማህበራዊ ችግር በተፎካካሪ የፖለቲካ አካሄድ ሊፈታ የሚችል ስላልሆነ የተለየ ዘዴና ጥብቅ ኅብረትን እንደሚጠይቅ የቀድሞ የግንቦት ሰባት አመራር አቶ አንዳርጋቸው ጽጌ አሳስበዋል። ሰሞኑን በአገሪቱ የተፈጠረ አሳዛኝ ሁኔታም ካለፈው ተሞክሯችን እንዳልተማርን የሚያሳይ ድርጊት ነው ብለዋል። መለስካቸው አማሃ ነው ዝርዝሩን የላከልን።
ትውልድ አይደናገር እኛም እንናገር በሚል ርዕስ ያሳተሙትን ባለ 664 ገጽ መጽሐፋቸውን ለማስመረቅ ነበር አቶ አንደርጋቸው ጽጌ በኢንተርኮንቲኔንታል ሆቴል ትናንት ምሽት ጋዜጣዊ ጉባኤ የጠሩት። በመጽሐፉ ይዘትና በዙሪያው የተነሱ ጥቂት ጥያቄዎች ቢኖሩም ብዙ ጋዜጠኞች በወቅታዊ የሀገሪቱ ችግሮች ላይ ደራሲው የፖለቲካ ሰው አስተያየታቸውን እንዲሰጡ ነበር ደጋግመው የጠየቁት። አቶ አንዳርጋቸውም ወደ ዝርዝር ጉዳዮች ለመግባት እንደማይፈልጉ አስታውቀው የሀገሪቱ ሁኔታ እጅግ አሳሳቢ እንደሆነ ገልጸዋል። ይህንንም ቀደም ሲል በጽሑፍም ሆነ በቃል ባገኙት አጋጣሚ ሁሉ ለመንግሥት አካላት እንደገለጹላቸው አልሸሸጉም። የሀገሪቱ ችግር እጅግ ልዩና መዋቅራዊ ነው ብለዋል። ለዚህ ችግር መፍትሄ ለመሻትም ልዩ አካሄድና ዘዴ ያስፈልገዋል ባይ ናቸው አቶ አንዳርጋቸው ጽጌ።
ያንን መዋቅራዊ ችግር ከምር ወስዶ ለመመርመርና ችግሩን ለመፍታት ሙከራ የማያደርግ የፖለቲካ ኃይል ስልጣንን ከያዘ ይህንን ተረድቶ የፖለቲካ ተቃዋሚው በዚህ መንገድ እንዲመረመር ጥያቄ የማያቀርብ ከሆነ ሁሉም ሕዝብ፣ ሁሉም ድርጅት አንዱ የሚተርፍ የለም። ተያይዞ ሁሌ እንደምናገረው ወደ ሲኦል የሚሄድበት መንገድ ክፍት ነው፣ አሁንም ክፍት ነው። ይሄ የምናየው ሰሞኑ የምናየው የሲኦሉን ደረጃዎች ነው። አንድ ሁለት ደረጃዎች ነው የተመለከት ነው፣ ወድቁልቁል የሚወስደውን ደረጃ። ነገር ግን ከምር ይሄ ሀገር ያለበትን ሲሪየስ የሆነ ችግር ከምር ወስዶ በአንድ ላይ እንደ አንድ ሰው ቆሞ ለመፍታት የሚደረግ ሀገራዊ ሁኔታ ሳይፈጠር በተፎካካሪ ፖለቲካም የሚፈታ ችግር አይደለም እስከ ማለት ደርሻለሁ።
አቶ አንዳርጋቸው አክለውም የተለመደው በፓርቲዎች መካከል በሚደረግ ፖለቲካዊ ፉክክር የሀገሪቱ ልዩ የሆነ ችግር ሊፈታ አይችልም ሲሉ ለምን እንዳሉም ተጨማሪ ማብራሪያ ሰጥተዋል።
አጠቃላይ የአገሪቷን ዜጎች፣ የአገሪቷን የፖለቲካ ድርጅቶች ሙሉ ትብብር የሚጠይቅ ነው። አንዱ ድርጅት ከስሮ ሌላው፣ አንዱ ህዝብ ከስሮ ሌላው የሚያተርፍበት ሁኔታ በኢትዮጵያ ውስጥ የለም። አንዱ ዜጋ ከስሮ ሌላው የሚያተርፍበት ሁኔታ የለም። ሁሉንም ይዞ መቀመቅ ነው። ከዳንም በአንድ ላይ ነው፣ ከጠፋም በአንድ ላይ ነው። ይሄንን የሚያስረዳ አይነት ውይይት አላይም እኔ በየመድረኩ። ይሄንን የሚያስረዳ ኮንሰርን አላይም በፖለቲካ ድርጅቶችም ኢቭን በስልጣን በያዘው መሀል ነገሮች እንዲሁ በቀላሉ በሂደት በምን እንደሚቃለሉ አይነት ነገር ነው። ይሄ የመጣው ነገር የሚያሳየው ያለው እንዲህ በቀላሉ የሚቃለል ችግር አይደለም እዚህ ሀገር ላይ ያለው ነው። ይሄንን ብቻ ነው ማለት የምችለው። ሲሪየስ ለመታሰብ አለበት። ይሄ የንቃ ደወል ነው አሁን የሆነው ነገር። ማንን ነው የሚያነቃው? ሁሉንም ነው። መንግስትም ብቻ አይደለም፣ ተቃዋሚውንም ህዝቡንም ጭምር።
ሰሞኑን በኢትዮጵያ የሚታየው መገዳደል በመጽሐፉ ውስጥ የገለጹትን የ1969ና የ1970ውን የኢትዮጵያ ሁኔታ በትንሹም ቢሆን የሚያስታውስ ይመስላል። እስቲ የእርስዎን ስሜት፣ ስጋትና አመለካከት ከዚያ አኳያ ያካፍሉን የሚል ጥያቄ ቪኦኤ በግል ጠይቋቸው ነበረ።
እኔ መጽሐፉ መነበብ አለበት አንዱ ከምለው ነገር፣ አንዱም ደግሞ እንዲህ አይነት አዙሪት ውስጥ እየወደቀን በደርግ ጊዜ የታየውን አይነት የእርስ በርስ ነገር እንደገና በደርግ ጊዜም የታየውን ሪሊ የሰብአዊ መብት ገፈፋ ደርግ ወድቆ እንደገና በሀገራችን ይደገማል ብለን ያላሰብነው ነገር የተደገመበት ሁኔታ የሚያሳየው ሪሊ ከነዛ ኤክስፒሪየንሶቻችን በስፋት ሰው የሚማርበት፣ መሪዎች የሚማሩበት፣ የመንግስት ባለስልጣናት፣ ደህንነት ሰራዊት አካላት የማይማሩበት ሁኔታ ውስጥ የገባን መሆናችን ነው የሚያሳየው እና ከዛ ሁሉ ስቃይ ትምህርት አልወሰድንም። አሁን ደግሞ ሌላ ዙር ስቃይ ውስጥ በኢህአደግ ዘመን ተገብቶ ከሱ ደግሞ ትምህርት ሳይወሰድ ተመሳሳይ የሆኑ ነገሮች ነው እየተመለከትን ያለ ነው እና ይህን ነገር ዝም ብሎ በመግለጫ በምናምን ብቻ ሳይሆን ስር ነቀል የሆነ የአመለካከት ለውጥ እንዴት መምጣት ይችላል የሚለውን እንደዚህን አይነት ውይይቶች ምንድን ነው እንዲህ አይነት የመገዳደል ባህል ልናልፈው ያልቻል ነው፣ ለምንድን ነው ጭካኔ ማስወገድ ያልቻል ነው በሚል ደረጃ ህብረተሰቡ ድረስ የዘለቀ ህብረተሰቡ ራሱን እንዲያ የሚያደርጉ ነገር ሁሉ መሰራት ያለበት ይመስለኛል። እና ተመሳሳይ የሆነ ነገር ነው እያየን ያለ ነው። እንዴት አንድ ህዝብ አንድ አገር በተከታታይ ውድቀት ካደረገበት ታሪኮ ትምህርት ተምሮ የተሻለ ነገር አይሰራም? እኛ ኢትዮጵያውያን ሪ ለዚህ ያልታደልንም ወይ የሚል ጥያቄ የሚያስነሳ ነው።
አቶ አንዳርጋቸው ጽጌ ትናንት ምሽት በይፋ ያስመረቁት ትውልድ አይደናገር እኛም እንናገር የተሰኘው መጽሐፋቸውም ሆነ ሌሎች የደርግ የመይሶን የኢህአፓ የወያኔና የመሳሰሉ ድርጅቶች አባላት የሚያሳትሟቸው መጽሐፍት ከነጉድለቶቻቸው ለታሪክ ተመራማሪዎች ትልቅ የመረጃ ምንጮች ሊሆኑ እንደሚችሉ ያምናሉ። ከሰንአ የመን አየር ማረፊያ ታፍነው በኢህአዴግ እስር ቤት ያሳልፏቸውን ቀናት የሚተርከውን መጽሐፋቸውን በተመለከተም ይህን ብለው ነበረ።
እስር ቤት የነበረው ከየመን አንስቶ ቀጥሎ ያለፍኩበትን ሂደት የሚመለከተው መጽሐፍ ይሄ ቅጽ አንድ ነው የሚለው ያለው ቅጽ ሁለት የሚለው መጽሐፍ ከመውጣቱ በፊት ይሄኛው መጽሐፍ ይወጣል ያለው ሌላ ራሱን የቻለ አርዕስት ይዞ ነው። እንደዚህ በቅጽ መልኩ የሚሄድ አይደለም። ከረንት ስለሆነ ባይዘገይ የሚል ነገር አለኝ። ይሄ መጽሐፍ ትንሽ እንደሄደ በሁለት ወር ውስጥ በሶስት ወር ውስጥ ያኛው መጽሐፍ ይወጣል ብዬ ነው የማስበው።
ወደፊት ትናንት ባስመረቁት መጽሐፋቸው ይዘት ዙሪያ አቶ አንዳርጋቸውን አግኝተን ለማነጋገርና ለአድማጮቻችን ለማቅረብ እንሞክራለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን ለዘገባው። እሰጥ አገባ ይቀጥላል።
ለውጥና ፈተናዎቹ በሚል ርዕስ የተቀናበረው እሰጥ አገባ ነው የሚቀጥለው። በኢትዮጵያ ተስፋ የፈነጠቀው ለውጥ ፈተና ገጥሞታል። አሁን እያየን ያለነውም ይበልጡን የለውጡ ተቃዋሚዎች የከሰቱት ሁኔታ ነው የሚሉ ተከራካሪ በአንድ ወገን፣ የለም የጠቅላይ ሚኒስትሩ ሰላምንና ፍቅርን የሚሰብክ ነገር ግን ተጨባጭ ሕግ አስከባሪ እርምጃ የጎደለው የአመራር ዘይቤያቸው ራሱ የችግሩ አካል ነው የሚሉት ተከራካሪ በትይዩ ቆመው ሙግት የጀመሩበት ክርክር የቅዳሜውን የአማራ ክልል ባለስልጣናትና የፌዴራል መንግስት ባለስልጣናት ግድያ ተከትሎ የተለየ ገጽታ የተላበሰ ይመስላል ይለናል የዚህ እሰጥ አገባ አዘጋጅ አሉላ ከበደ። ሁለቱ ተከራካሪዎች በየበኩላቸው ያስነበቧቸውን ጽሑፎችና ያሰሟቸውን ንግግሮች መነሻ አድርጎ ሲያበቃ ባለፈው ሳምንት ከድንገቱ አስቀድሞ ያደረጉትን ለየት ያለ ቃና የነበረው ክርክር ለሌላ ጊዜ አቆይቶ የዛሬውን ይዞ ቀርቧል። ወደ አሉላ ከበደ ልምራችሁ።
እንግዶቼ በድጋሚ ለጊዜያቸው አመሰግናለሁ። ባለፈው ቅዳሜ የተፈጠረው ድንገት ተከራከራችሁበትን መንፈስ ሆነ አንዳንድ ጭብጦችን ይቀይራል። ለሌላ ጊዜ እንደምንመለስበት እናቆይና ያለፈው ቅዳሜ ድንገት ቀድሞውኑ እየተጋጋመ በመጣው የክፍፍልና ዘውግ ለይተው የሚነጣጠሩ ጥቃቶች ደጋግሞ በታዩበት ሁኔታ ላይ መሰረት የለሽ ወሬዎችም እንደፈቀዱ የሚሰጡ ትንታኔዎችን ጨምሮ የፖለቲካ አየሩን ሞልተውታል። ከውዥንብርና ንትርኩ ባሻገር አገሪቱን ወደ ከፋ ትርምስ እንዳይከትም ስጋት የነገሰ ይመስላል። ወደ ተሻለ አዝማሚያ መውሰድ የሚያስችል አማራጭ ያለውን ያህል ወደ ከፋ ሁኔታ ውስጥ ምንገባ ይሆን የሚል ስጋት አለና ሁለታችሁም በየፊናችሁ ትጽፋላችሁ። እስኪ መንደርደሪያችንን የዚያች አገር ደህንነት ግድ እንደሚላቸው ሰዎች መንገድ በሚጠቁም ቁም ነገሮችንም ለተከታዮቻችሁ ጭምር በሚያስጨብጥ መልኩ በእናንተ እይታ የት ነው ያለ ነው ከቅዳሜው በኋላ? ዶክተር አክሎግ እርሶ ቢጀምሩ።
እሺ፣ መጀመሪያ አቶ አሉላ አንተን ቪኦኤን ዶክተር ተድላን ለማመስገን እፈልጋለሁ። ቢፈቀድልኝ ለሞቱት ጀግኖቻችን ቤተሰቦች እኔም ቤተሰቤም ባለቤቴም ያለንን እጅግ በጣም መሪር የሆነ ሀዘናችን ለመግለጽ እፈልጋለሁ። ዶክተር አምባቸውን ለትንሽ ደቂቃዎችም ቢሆን አነጋግሬው ስለነበር የእሱ መሞት አሁንም ከፊቴ ላይ በፍጹም በአእምሮ ሊቀረጽልኝ አልቻለም። በሱ ጀምራለሁ። አሁን ያለንበት ሁኔታ እጅግ በጣም አሳሳቢ፣ አደገኛ እና ምንም በመረጃ ያልተደገፈ ብዙ የሐሰት ወሬ የሚሰራጭበት ለአገራችን ሕዝብ አብሮነት የማይበጅ ለአገራችን ዘላቂነት ታላቅነት የማይበጅ እንዲያውም የኢትዮጵያን ሕዝብ እጅግ በጣም ዝቅ የሚያደርግ አረመኔያዊ የሆነ ግድያ ነው የተካሄደው። ስለዚህ ይሄ ግድያ ጀግኖቹ በመሞታቸው ብቻ የሚታይ ሳይሆን ከዚያ በላይ አልፈን ማየት ያለብን ነው። በጣም የሚያሳዝነኝና የሚያሳፍረኝ በኢትዮጵያ እንግዲህ በአሁኑ ወቅት ያለውን የፖለቲካ ስርዓት ብንወስድ በአገር አቀፍ ደረጃ የፌዴራል መንግስት አለ፣ በአካባቢ ደረጃ ደግሞ ክልሎች እንዳሉ ይታወቃል። ነገር ግን ባህር ዳር የተካሄደው ጭካኔ ያለው ግድያ በአዲስ አበባ ጀነራል ሰዓረ መኮንንን የመሰሉ እጅግ በጣም ብርቃማ የሆኑ ጀግና በሚሞቱበት ጊዜ መፈንቅለ መንግስት ተካሂዷል ተብሎ ሲነገር እኔ በጣም ነው ለኢትዮጵያ ያዘንኩን የፈራሁትና የሰጋሁት። ምክንያቱም በወንድማማቾች መካከል ልዩነት ሊኖር ይችላል። በባህር ዳር የተከሰተው በአማራው ክልል አመራር በወንድማማቾች መካከል የተደረገ ልዩነት በሰላም ሊፈታ ይችል ነበር የሚል እምነት ነው ያለኝ። ስለዚህ እንደው በሱ ልጀምር። መፈንቅለ መንግስት ማለት አንድ የተወሰነ ግሩፕ ተነስቶ መሳሪያ ይዞ ማዕከላዊ መንግስቱን ሊያፈርስ ተነሳ ማለት ነው። እና መፈንቅለ መንግስት የሚለው ነገር ለአማራው ክልል ለምንድን ነው የተሰጠው የሚለውን ጥያቄ አቀርባለሁ። እና ይሄ በጣም አስጊ የሆነ እጅግ በጣም የሚያስፈራ ትርጉም፣ ሌላ አዲስ ትርጉም ለቃላቶች ለአስተሳሰቦች የሚሰጥ ስለሆነ በጣም ያሰጋኛል።
መልካም መልካም። ዶክተር ተድላ ወደ እርሶም ልሻገርና ተመሳሳይ ጥያቄ ላቅርብ። ዛሬ ያለውን የአገሪቱ ይዞታ የት ነው ያለ ነው?
እሺ አሉላ፣ አመሰግናለሁ። እኔም እንደዚሁ ምንም ባልታሰበ ሰዓት በስራ ላይም እያሉ በቤታቸውም እያሉ ለማናችንም ማለት አሉ ሲባሉ ህይወታቸውን ላጡ ወገኖቻችን ለቤተሰቦቻቸው እግዚአብሔር መጽናናቱን እንዲያመጣላቸው እመኛለሁ። እኛ አሁን ያለንበት ነገ ቅዳሜ እንግዲህ ሳምንት መሆኑ ነው። ያው ስጋቱን ማለት በፊትም በተከፋፈለ ሀገር ፖለቲካ ሲደረግ ብዙ ችግር እንዳለው ብናውቅም ያ አሁን ደግሞ የበለጠ እየተገለጸ ነው የመጣው። እንግዲህ ያው ለምን ሆነ መፈንቅለ መንግስት ነው ምናምን የምለው ብቻ ሳይሆን ራሱ በምንም መልኩ ብደረግ ትክክል የሆነ ፒክቸር ስለሌለ ክሊር የሆነ ነገር ካለመኖሩ የተነሳ ወደ ብሔር ግጭት እየመራ ነው ያለው የምመስለው እና ከዛም አሁን ደግሞ ያሉት የተለያዩ ሰዎችን እያፈሱ እያሰሩ ያሉት ነገር የበለጠ ነገሩን እያባባሰ ስለሚሄድ ስጋቱ በጣም ጨምሮ እኔ በፊቱም ፈራው ነገር ነበረ። ሽስን እንዲሆን ፈልጌ አይደለም፣ ፍራቻዬን ስጋቴን ነበረም ገልጸው። ያ ስጋቴ እንዲሁም የበለጠ ነው የጨምረው። ለእኔ ብቻም አይደለም እኮ ሲያገሪቱ የማናችንም ነው። እዛ ላይ ነው ያለ ነው እና ፊውቸሩ ፊት ለፊት እናየው በጣም ያሰጋል። ግን ያው ማስተካከል የሚገባቸው ነገሮች መንግስት እንዲያደርግ ደግሞ ያው እንግዲህ ምን ማድረግ አንችልም፣ ስለዛ መነጋገር ነው። ምን ማድረግ ይችላል?
መልካም ተድላ፣ በመንግስት በኩል የተሰጡ መረጃዎች አሉ? ድንገቱንና የተከተሉትን ሁኔታዎች አንስቶ መሰረት የሌላቸውም ወሬዎች ጨምሮ ያንኑ ያህል ግለሰቦች የመሰላቸውን ነገር በሚናገሩበት ውዥንብር የተፈጠረበት ሁኔታ ይታያልና እርግጠኛ የሆኑ ምንጮችን ማቅረብ በሚያስቸግርበት ገለልተኛ ወይም የቡድን ፍላጎት ከሌላቸው ክፍሎች የመጡ መነሻዎችን ለጥያቄ መሰረት ላድርግ። የዋዥቅ የፖለቲካ የሽግግር ሂደት ምክንያት እንደሆነ በመንግስት መረጋገጥ የነበረባቸው የሰብአዊ መብት ጥበቃ፣ በክልሎችና በፌዴራል መንግስት ያለ ግንኙነት በርካታ ጭብጦችን ያነሳል። እስኪ በየፊናችሁ ለዚህ አሁን ላለው ሁኔታ ያበቁ ናቸው የምትሏቸውን እንመልከትና ሊያርቁ ምናልባትም በመጨረሻው በሁለታችሁም እንደተነገረው ወደ ተሻለ ሁኔታ ሊወስዱ የሚችሉትንም ትፈነጥቃላችሁ። ዶክተር አክሎግ እርሶን ላስቀድም።
እኔ ስከታተለውና ሳጠናው ይሄ ነገር በባህር ዳር የተከሰተው በአዲስ አበባ የተከሰተው አላስፈላጊ የሆነ ግለሰቦችን በኃላፊነት በመሪነት ሚና የሚጫወቱ ግለሰቦችን የመግደሉ ሁኔታ ክስተት ለምን ተከሰተ የሚለው ይሄ የሚያሳየው የአመራር የፖለቲካ ድክመት መኖሩን ነው፣ ክፍተት መኖሩን ነው። እነዚህ ነገሮች በጋራ ውይይት በሰከነ አእምሮ ሊፈቱ ይችሉ ነበር የሚል እምነት አለኝ። ቀደም ሲል ችግሮቹ ከተከሰቱ የኢህአደግ አመራር ማድረግ የነበረበት እነዚህ ችግሮች አሉ ብሎ ውይይት ማካሄድ ነው። እና ይሄ የተከሰተው ክስተት የፖለቲካ ነው፣ የህዝብ አይደለም፣ የብሔር አይደለም፣ የወጣት አይደለም፣ የፖለቲካ አመራር የፖሊሲ ግድፈት ነው፣ ችግር ነው።
መልካም። ዶክተር ተድላ ወደ እርሶ ልሻገር። እርሶስ ምንድን ነው ለዚህ ያበቃን ይላሉ? ቀደም ሲል አሳስቦኝ ነበር ብለዋል። ዛሬ ያለውን ምስቅልቅል ምናልባትም የሚቀጥለው አቅጣጫ ባልጠራበት ወደ ተሻለ አቅጣጫ ለማምጣት ምን ያስፈልጋል የሚለውን ለመረዳት ምን እዚህ ያደረሰንን መረዳቱ ጥሩ ሊሆን ይችላል። እና ምንድን ነው በእርሶ ግምት፣ በእርሶ አስተያየት?
ብዙ ጊዜ ደጋግሜ የምለው እና ዋናው የጽንፈኛ ኦሮሞ ናሽናሊስቶች ብሔረሰኞችን ፖለቲካ በደንብ ያልተረዳ ሰው አሁን በዚሁ ባለንበት ዘመን ማለት ነው የኢትዮጵያን ፖለቲካ ሊረዳው አይችልም የምል ቢዋለኝ። ይህን ምንድን ነው ማለት ነው? አሁን ዶክተር አምባቸው የጀነራል አሳምነው ጽጌ በሳቸው በኩል የሚገደል ሌላ ነገር የሚሆን ብቻ አሁን የእሳቸው ቪው ስለ አማራ ናሽናሊዝም ይዘዋል ተብሎ ፓብሊክሊ የምታወቀው ቪው ሪስፖንስ ይባላል የሀገሪቱንም ፊውቸር ፊት ለፊታችን ያለውን እውነታን በተመለከተ የአማራን ሕዝብን በተለይ በዘር ላይ ያተኮረ የሚያጠቁ ሰዎች፣ የሚገሉ ሰዎች፣ የሚያፈናቅሉ ሰዎች ምንም ሳይደረጉ እንደዚህ ነገሮች ሲደረጉ ይሄ መንግስት ምንም ኦልሞስት የሚያደርገው ነገር የለም እና እኛ ተጠቅተናል እየተጠቃንም ነው የሚለውን ሀሳብ የያዙ ሰዎች ቪው የሚያንጸባርቁ ሰዎች ኦፍኮርስ አሉ እና የዚህ ኮንፍሊክት ይሄ ነገር ያሰጋቸው አማራ ብሔረተኞች ጋር መካከል ላይ ነው ይሄ ቴንሽን የመጣው እና ወደ መገዳደልም ወደዚህ ኮንፍሊክትም የመራው። ከዚህ የባሰ ደግሞ ወደ እርስ በርስ ጦርነት ጋር ሊመራ የሚችል ደረጃ ላይ የደረሰው ከዚህ የተነሳ ነው።
አድማጮች፣ ክርክሩ አላበቃም። በመጪው ሳምንት ፕሮግራማችን ይቀጥላል። ለአሁኑ ተከራካሪዎቹን ዶክተር አክሎግ ቢራራንና ዶክተር ሰላይ ወልደ ዮሐንስን ስለ ጊዜያቸው እናመሰግናለን። ፕሮግራሙን ያዘጋጀውን አሉላ ከበደንም እንዲሁ። አንዲት ማስታወሻ፣ የቀደመችውን ማስታወሻ ልድገምና ማጠቃለያ ዜና አሰምተን እንሰናበታለን። በአሃዱ ሬዲዮ ኤፍኤም ሬዲዮ ላይ ፕሮግራማችን ከሶስት ሰዓት እስከ አራት ሰዓት በየቀኑ እንደሚሰራጭ ልንገልጽላችሁ እንወዳለን። ለአዲስ አበባና አካባቢው አድማጮች አሃዱ ኤፍኤም 94.3 ላይ ከፊታችን ሰኞ ሳምንት ጀምሮ ዝግጅታችን እንደሚደመጥ እንገልጽላችኋለን። አዲሱ፣ ወደ ማጠቃለያ እንሂድና እንሰናበታለን።
በደምቢዶሎ በተካሄደው ሰላማዊ ሰልፍ ጫካ ያለው ታጣቂ ቡድን ከመንግስት ጋር ተደራድሮ ሰላም እንዲወርድ ተጠይቋል። ሰላማዊ ሰልፉ የተካሄደው በህብረተሰቡ ጥያቄ ነው ያሉት የዞን የገጠር ፖለቲካና አደረጃጀት ኃላፊ፣ በጫካ ታጥቀው የሚንቀሳቀሱ በእርቅና ሰላማዊ በሆነ መንገድ እንዲገቡ ጥሪ ቀርቧል፣ መንግስትም ለእርቁ ዝግጁ መሆኑን ገልጠዋል ብለዋል። የትግራይ ዲሞክራሲያዊ ትብብር ትዴን ሊቀመንበር አረጋዊ በርሄ መቀሌ ላይ በነበረው የጀኔራል ሰዓረ መኮንንና የሜጀር ጀኔራል ገዛኢ አበራ የቀብር ስነ ስርዓት ላይ ለመካፈል በተገኙበት የድብደባ ሙከራ እንደተደረገባቸውና ለአንድ ቀን በፖሊስ ጣቢያ ታስረው እንደነበር ታውቋል።
ክቡራትና ክቡራን አድማጮች ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
በምሽቱ ስናስተናገዳችሁ ያመሸነው አዲሱ አበበና
ቆንጂት ታየነን። አብራችሁ ስላመሻችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ደህና አደሩ። ነገ ቅዳሜ እንገናኛለን።
በደህና አደሩ።
አሜን።
አዎ ነገ ቅዳሜ እንገናኛለን። Thank you.